ሰላም ጤና ስትልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል? የመጋቢት 10/2015 ዓ.ም ምረት የሁድ ምሽት የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። አሁን ሰዓት ጀምሮ ኤደን ገረመው መሰናዶን የመራው ኤልያስ አስማረ ደግሞ በቅንብሩ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያልናቸው መሰናዶች ከሙዚቃ ጋር ያዋዛን ወደ እናንተ የምናደርስ ይሆናል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ሰዓሊ አለማየሁ ቢራቱ ከሰሞኑ የደመና ዜማ የተሰኙ የስዕል ስብስቦቹን በፍንድቃ የባህል ማዕከል አስመርቋል። አለማየሁ በአዲስ አበባ ዩኒቨርሲቲ አለ የስነ ጥበብ ትምህርት ቤት የተማረ ሲሆን ዘመንኛ ከሚባሉ ሰዓሊያን ተርታም የሚመደብ ነው። ከሙሉ ጊዜ ስቱዲዮ ሰዓልነቱ ጎን ለጎንም በኮተቤ የትምህርት ዩኒቨርሲቲ ውስጥ የስዕል ጥበብንም ያስተምራል። ከአለማየሁ ጋር ቆይታ አድርጌ ነበር። ቆይታችን ራሱን ከሚያስተዋውቅበት ይጀምራል።
በጣም አመሰግናለሁ ሰዓሊ እና መምህር ነኝ። ስሜ አለማየሁ ቢራቱ ይባላል። እንግዲህ በዚህ ጊዜ ነው ስዕል ላይ የቆየሁት። ወደ 15 ዓመታት ያህል ስዕል ላይ ቆይቻለሁ። በጣም ወደው ሙያ ነው። ይህን ይመስላል እንግዲህ ስለ ራሴ።
ሰዓሊና መምህርም ጭምር ነህ። ወደዛ ከመምጣታችን በፊት ግን አዲስ አበባ ዩኒቨርሲቲ የስነ ጥበብ ትምህርት ቤት ለመግባትህ ለመንደርደርህ መነሻ የሆነ ነገር ምንድን ነው?
በጣም ይገርመኛል። ምንድን ነው አሁን ብዙዎቹ እንግዲህ ጓደኞችም ስለነበሩ ብዙ ሰዓሊዎች ሌሎቹንም የማወቅ እድል ስላለኝ ምንድን ነው የሚሉት ከልጅነታቸው ጀምሮ ወይ በጉርብትና በተለያየ መንገድ ሰዓሊ አካባቢያቸው ላይ ሲኖር የእነሱ ተጽዕኖ ያለውን ተሞክሮ ይዘው ነው አርት ስኩል ለመግባት ወይ ስዕል ላይ ያላቸው ሙያ ለማሳደግ የሚሞክሩት። የኔ ግን ከዛ በተቃራኒ ይመስለኛል። ምንም እንደዚህ አይነት ሀሳብ የለኝም። ማለት የልጅነት ምናምን ከልጅነት ጋር የተያዘ አይመስለኝም። ግን ቤተሰብ ወጥ ነው ቤታችን ውስጥ ምግብ ይሸጣል፣ መጠጥ ይሸጣል እና ነጋዴው ይመጣል። እንደ አጋጣሚ ኮተቤ አካባቢ ስለነበርኩኝ የኮሌጅ ተማሪዎችም ሊመጡ ይችላል። ጠላም አለ እና እዛ ውስጥ ነው ያደኩት ለረዥም ጊዜ። ስለዚህ የሚገባርም እንትኖች እንትን አገኛለሁ። ወበርባለው ሂውመር አለው እና በጣም ደስ ደስ የሚሉ ነገሮች አሉት እና እነሱ ነገሮች ሳልወድ እንግዲህ ሊትሬቸር ላይ ተጽዕኖ ወይ ደግሞ አርቱ ጋር ይሄ ስነ ጥበብ የሚባለው ነገር ላይ በጣም እንደወድ እሱ ተጽዕኖ አድርጎብኛል። አልወጣም እንጂ የነዛ ሁሉ ጥንቅም ነው ብዬ አስባል። ከዛ በኋላ ነው ልክ ወደ ፕሪፓራቶሪ ወደሚለው ኮንሰርት ምናምን ከመጣም በኋላ ነው ወደዚህ ሽፍት ያደረኩት።
እስቲ ያንተን የአሳሳል ዘይቤ እንዴት ትገልጸዋለህ? እንዲሁም ደግሞ ምን አይነት መልእክቶችን ነው በስዕሎች ለማስተላለፍ የምትሞክረው?
አንዳንዴ ሳብጀክት ማተሩ ይወስነዋል። አሁን የምሰራው ስራ እሱ ወደሚገፋኝ ነው የሚሄደው እንጂ እኔ ይሄኛውን አሳሳል ይዣለሁ እና በዚህ አሳሳል ውስጥ እየከተትኩት ይዤው አልሄድም። ሳብጀክት ማተሩ ነው ሊድ የሚያደርገኝ ብዙ ጊዜ። አንዳንዴ የድሮውን የ18ኛ ክፍለ ዘመን የኢምፕሬሽኒስት ቴክኒክ እንግዲህ በዚህ በኮንተምፖራሪ ዘመንም እሱኛውን አሳሳል ትንሽ ልጠቀም ይችላል ሞደርን ይሆንና ግን ቴክኒኩ ከዛኛው ጋር ሊመሳሰል የሚችል ይሆናል። አሁን ላይ የመጣሁበት ደግሞ ሱሪያሊስት የሚመስል አይነት ስሜት ይፈጥራል። ይህል ማለት ነው የሚመስል ማለት ነው። በእንደዚህ አይነት መካከል ውስጥ ግን ያው ኦልሞስት አሁን እዚህ ዘመን ላይ ያለ ሰዓሊ ሲስል ኮንተምፖራሪ አርቲስት ላይ ባል ኮንተምፖራሪ አርቲስት ነኝ ብዬ አስባለሁ።
ወደ መምህርነቱስ እንዴት መጣ?
መምህርነቱ እንደ አጋጣሚ ሆኖ በዚህ የስነ ጥበብ ዘርፍ ላይ ጀመሪያ ብዙ ሰው የለም ነበር። አሁን ትንሽ እየበዛ መጣ እንጂ ከዛ ፊት ቦታዎች ነበሩ፣ ክፍት ቦታዎች ነበሩ እና ጊዜ ያላቸው ለምሳሌ ሁለት ቀን ሶስት ቀን ብታስተምሪ ወይ ግማሽ ቀን ብታስተምሪ ሌሎቹ ቀን ደግሞ ስቱዲዮ የመስራት እድል ስለነበረ ማስተማሩ ባይተርፍ ራሱ አርት ስለሆነ ሌላ አዲስ ኤክስፒሪየንስ ሼር ማድረግ አይነት ስለሆነብኝ እሱኛውን እድል ተጠቀምኩት እንጂ የአስተማሪነት ሀሳብም ምንም ኖሮኝ አያውቅም ነበረ። ግን ሳስተምሮ ሐዋሳ ነው የሄድኩት። ሐዋሳ መምህራን ኮሌጅ ነበር የገባሁት እና ኤስቴቲክስ የሚባል ዲፓርትመንት ነበር፣ ስነ ጥበብ፣ ሙዚቃና ስፖርት እና ስዕሉን ወይ ደግሞ የስነጥበቡን ፓርት እኔ እሱን ኮርስ ነበር። እዛ ውስጥ ብዙ ኮርሶች አሉ፣ እነሱን ኮርሶች ይሰጥ ነበረ። ሐዋሳ አንድ 4 ዓመት ምናምን ቆየሁኝ እና በቃ ከዛ ወደ አዲስ አበባ ተመልሼ የመጣሁኝ። እዚህ ከመጣሁኝ በኋላ ስቱዲዮ አርቲስት ነው የሆንኩት ሙሉ ጊዜ ማለት ነው። ከዛ ሙሉ ስቱዲዮ አርቲስት መሆን የሚያገበ የላይፍ ቻሌንጁ ትንሽ ከበድም ስለሚል ምናምን የሚያግዘው ነገር ይፈልግ ስለነበረ ፖስታ ቤት ገባሁኝ አንድ 2 ዓመት። ከዛ በኋላ ነው ኮተቤ አሁን ኤዱኬሽናል ዩኒቨርሲቲ የሆነው እዛ ገባሁኝ ማለት ነው። ስለዚህ አሁን ኮተቤ ዩኒቨርሲቲ ነው ኮርስ የምሰጠው። ስገባበትም አሁንም እየተማርኩኝ የማስተማርን እንትን አይደለም ፊልም አደረገው እንዴት ነው አዲስ ነገር እንስፋይ ዛጋ ሌላ ነገር አገኛለሁ ነው እና መቀባበል ነው ይሄ ነው ማስበውና በዛ መንገድ ነው ወደ መምህርነትም ቦን ለጎን የገባሁት።
አሁን እንግዲህ የደመና ዜማ የተሰኘ አዲስ ኤግዚቢሽን ከፍተሃል። ምንድነው ሲ የደመና ዜማ ምን ያህል ስራዎች ነው ያቀረብከው? ሐሳቡ ምንድነው? ከርዕሱ ውስጥ ተነስተ ትንሽ አብራራልኝ።
የደመና ዜማ አዲስ እንግዲህ ፈንድቃ ካልቸራል ሴንተር የቀረበ ነው። 31 ስዕሎች ናቸው ያቀረብኳቸው። እዛ ደመና ነው ጋር እንግዲህ እንደ ሐሳብ ሆኖ መጣ። ዜማ በራሱ የራሱ ነገር አለው አይደለም? ጉጉሮ አለው ሞቅ ያለም አለው። ደመና አንዳንዴ ላይክ ሐሳብ ይሆንብኛል የሚሄድ የሚመጣ የሚቆም ሚዛን ቢሆናል አይደል? ሚወርድ ይሆናል እና አንዳንዴ ደግሞ መከራ ይሆናል አይደል? አሁን ትነት ነው ብለን እናስብ የለ አንዳንዴ ከባህር ላይ የሚሆን እንደገና ደግሞ ከአየር ላይ ደስት ምናምን አድርጎ እዛ ይከማችና ሲከብደው ይወዳል አይደል? አንዳንዴ ይሄ ደስት ምንድን ነው ከእያንዳንዳችንም ባህር ከእያንዳንዳችን ደስታ እየተነነ ሄዶ ምናልባት እሱ ቢሆንስ ብዬ ማስባለሁ። ደመ ሰማይ ያልደረሰ ምድር ላይ ያልቀበ ነገር ነው። ስለዚህ እዚሁ ጋር እኛ ጋር ነው ማለት ነው። የእኛ ደስታ ወይ የእኛ ሀዘን የእኛ ምናምን ነው እና አንዳንዴ ይቆማል፣ አንዳንዴ ይመጣል። ከእነሱ ጋር ኤክስፔሪንስ አድርግ የነበረው ኤልጄስ ፓርቱን በጣም የገዘፈ ነው። ደመና ላይ ኤልያስ በደመና ያኔ ዘጸአት ላይ ሙሴ ከእስራኤል ህዝቡን ሲያወጣ እስራኤሎችን ሲያወጣ ከግብጽ ወደ አውደ ደመና እና አውደ እሳት ቀን ቀን በአውደ ደመና ማታ ማታ ደግሞ በአምደ እሳት ይኖሩ ነበር ይላልና ልክ ደመናው ሲቆም እዛው ይቆማሉ፣ እዛው ድንኳናቸውን ጥለው ይኖራሉ። እንዲህ አይነት ኤክስፒሪየንስ አለው የደመና እና አንዳንድ ስራዎች ላይ ሙሴን የመናፈቅም ስራዎች አሉ፣ የመጸለይ ስራዎችም አሉ። እንደዚህ አይነት ስሜቶች አሉ። አንዳንዴ ደግሞ ደመናው ባይተልፍ ራሱ ከባድ ብርሃን የከለለ አይነት ስሜት የሚመጣው ነገር ክልሉን ፕሮቴክት አድርጎናልን ብዬ አስብና ስለሚወደን ነው ምናምን ብዬም እሱን አይነት ስሜት ይሰማኛል። አንዳንዴ ደግሞ ደስታ ይሆናል። ክላውድ ባይተልፍ ራሱ ጥሩ ነገርም ሊሆን ይችላል። ሁሌ ሀዘን ብቻ አይደለምና ጥሩ ነገርም ሊሆን ይችላል ብዬ አስባለሁ። እና ላዩ ላይ የመሆን ምናምን በቃ እንዳያልቅብኝ የመፈለግ ስሜትም አለ። ይሄ ላዩ ላይ የመሆን ኮንሰፕት አንዳንዴ ከችግሮቻችን በላይ የመሆን ፍላጎትንም ጎን ለጎን ያሳየኛል። እና የእነዚህ ልምምዶች የእነዚህ ስብስቦች ናቸው ደመናው።
እንዴት ነው የሙሉ ጊዜ ሰዓሊ መሆን አይከብድም ወይ? የስዕል ጥበብን ሄዶ ማድነቅ ሊኖር ይችላል፣ ግን ገዝቶ የራስ ማድረግ ባህል ያለ አይመስለኝም። እና ከዛ አኳያ የሙሉ ጊዜ ሰዓሊ መሆን ከባድ አይደለም? እንዴት ነው?
በጣም ከባድ ነው። እኛ ጋር በጣም ከባድ ነው። ትልቁ ቻሌንጅ እሱ ነው ማለት ፍቅሩ ባይኖር መሰጠት ባይኖር ከባድ ሙያ ማለት የስዕል ሙያ ይመስለኛል። ወይ ደግሞ ይሄ ጥበብ ስነ ጽሁፉን በዩ ፊልሙን በዩ ምኑን በዩ ላይክ ይሄ ጥበብ ላይ ያሉ ነገሮች እንዳለ ትንሽ ከባድ ናቸው። ግን መሰጠትና ፍቅሩ ስላለ ነው ብዬ ነው ማስበው። ለዛ ነው አሁን አስተማሪነቱም ሲመጣ ሌሎች ስራዎችን ጎን ለጎን ሰዓት ሙሉ ለሙሉ ሰዓት የማይወስዱ ስራዎች ሲሆኑ ጎን ለጎን እድል የሚሰጡ ለምሳሌ ዩኒቨርሲቲ የሪሰርች ታይም ስለሆነ እኛውንም ስራ አሴ ሪሰርች ብዙ ዴቨሎፕ እናደርጋለን። ተማሪዎቻችን ጋር ስንሄድ መወሻለ ነገር ይዘን ድንቅር ያደርገናል።
እንደ መምህርም በጥበብ ውስጥም እንዳለ ሰው ወጣቶች በዚህ ስራ ዘርፍ እንዲበረታቱ ምን መደረግ አለበት ትላለ?
እንደ ትምህርት ፖሊሲ አሁን ኦልሬዲ ገብቷል። ከኬጂ ጀምሮ እስከ 10ኛ ክፍል ማለት ነው። ስጣቱ እንዴት እንደሚወድ አናቅም እንጂ ብዛት ከመሆኑ የተነሳ በቃ የወደድነው ነገር ነው። ብዙዎቻችን ማለት በጣም ደስ የሚል ነው። እኔም በጣም የተስማማኝ ነገር ነው። ግን አወራረዱ ትንሽ ያስፈራል። አምስት ትምህርት በአንድ ላይ መጥቶ አይነት ሲሆን እንዴት ነው ሁሉንም ማዳረስ ይቻላል? ስነስርዓት መስጠት ይቻላል? እንዴት እንደሆነ እሱን አላውቅም እንጂ በጣም ጥሩ ነገሩ መምጣቱ ነው። ያ ማለት በሆነ መጠን መሰረታዊ የሆኑ ነገሮችን እንዲያገኙበት ያደርጋል ያስባሉ። እሱም አንድ ነገር ነው። ሌላው ግን ምንድን ነው ሚዲያውም ጥሩ ነው። አሁን እናንተም ኦልሞስት እኔ ጋር መጣችሁ አይደለም? እንግዲህ አሁን ፋናም ኢቢኤስም ሌሎችም ቴሌቪዥኖች ምናምን በደንብ እየሰሩ አይደለም? እሁድ ስዕል ሲታይ ሄደው ያሳያሉ በሚዲያ። ሰው ስለማይሄድ ቢያንስ በቴሌቪዥን በሶሻል ሚዲያ ምናምን የመምጣቱ ነገር አዌርነሱን በሆነ መጠን ቅርብ ያደርገዋል ብዬ አስባለሁ። እንደገና ሌሎች ሚዲያዎችም በደንብ ቢጽፉ አይደለ ቢያወሩበት በደንብ ቢዘግቡት ምናምን ለብዙ ሰዎች አዌርነስ መፍጠር ይችላል። ምክንያቱም ይሄ ግን ቤተሰብን ዴቨሎፕ ቢያደርግ ወጣቶችን በራሳቸው ሰዓት የሆነ ሰዓት ወክል ያደረጉ ሶሻል ሚዲያው ላይ በደንብ ስላለ ማለት ነው ማስታወቂያው እና የሄዱ ቢያዩ በጣም ኢንካሬጅ ያደርጋል ብዬ አስባለሁ።
እሺ፣ አለማየሁ ቢረቱ ከአሜሪካ ድምጽ ጋር ለነበረ ቆይታ እጅግ አብዝቼ አመሰግናለሁ።
እኔም በጣም አመሰግናለሁ።
በመከታተል የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። በርካታ ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ ሀገራት የተሰባሰቡ ተማሪዎች ቻይና ውስጥ በሚገኝ የስልጠና ተቋም የሚወስዱት ተግባር ተኮር የሙያ ስልጠና ወጣቶች በቀላሉ አዳዲስ ቴክኖሎጂዎችን እንዲማሩና በተለያዩ የኢንዱስትሪ ተቋማት ውስጥም እንዲሰሩ የሚያስችላቸው መሆኑ ተገልጿል። ተማሪዎቹ በቻይና የሚያደርጉት ቆይታን ቃኝቶ ሲሲቲቪ ያጠናቀረውን ዘገባ ሰመኝሽ የቆየ እንደሚከተለው ታቀርበዋለች።
ከተለያዩ የአፍሪካ ሀገራት የተሰባሰቡ የወደፊት ተስፋ የተጣለባቸው ወጣት ባለሙያዎች ሰሜን ቻይና በሚገኘው ቲያንጂን ከተማ ጠቃሚ የሙያ ክህሎቶችን እየቀሰሙ ነው። ስልጠናውን የሚወስዱ አብዛኞቹ ወጣቶች ህልማቸውን ለማሳካትና ወደ ትውልድ ሀገራቸው ተመልሰው ኢኮኖሚያዊና ማህበራዊ እድገትን ለማምጣት ተስፋ ያደርጋሉ። ሉባን በተሰኘው ጥንታዊ የቻይናውያን እንጨት ስራ መምህር ስም የተሰየመው የስልጠና ተቋም ዋና አላማው በቀጥታ ስራው ላይ በመሳተፍ ሙያ መቅሰም የሚያስችል መንገድ በመጠቀም የቻይናን ቴክኖሎጂና ልምድ ለዓለም ማካፈል ነው። የሙያ ትምህርት ለአፍሪካ እጅግ ጠቃሚ እንደሆነ ይታሰባል። ወጣቶች አዳዲስና በማደግ ላይ ወደሚገኙ ኢንዱስትሪዎች በቀላሉ መግባት እንዲችሉም ያግዛል። በዚህ ቲያንጂን በተሰኘው የቴክኖሎጂና ትምህርት ዩኒቨርሲቲ የስልጠና ባለሙያ ከሆኑ ኢትዮጵያውያን አንዱ የሆነው ሃንዲሶ ሰላሙ ይስሐቅ እንደሚለው ተቋሙ ከፍተኛ ደረጃ ያላቸው የቴክኖሎጂ ስልጠናዎችን መስጠቱና ትምህርቱ ተግባራዊ መሆኑ ሉባን አውደ ጥናትን ከሌሎች ተመሳሳይ ፕሮግራሞች ይለየዋል።
The first thing is the Luban workshop system and the training.
የመጀመሪያው ነገር ሉባን አውደ ጥናት የሚተገበርበት ስርዓትና የማሰልጠኛ ተቋማቱ ከፍተኛ የቴክኖሎጂ ውጤቶችን ይዟል። ሰልጣኞቹ የተማሩትን ወዲያውኑ ነው ተግባራዊ የሚያደርጉት።
ሰልጣኞቹ የሚቀስሙት ሙያ ብቁ ሆኖ ለመገኘት ብቸኛው መንገድ በተግባራዊ ልምምድ የሚያገኙት ክህሎት መሆኑን ሃንዲሶ ያሰምርበታል። ቤልት ኤንድ ሮድ የተሰኘው ቻይና በበርካታ ሀገራት የመሰረተ ልማት ግንባታዎችን ለመገንባትና ኢኮኖሚዎችን ለማጠናከር የምትተገብረው ፕሮጀክት 10ኛ ዓመቱን ባስቆጠረበት ወቅት ቻይና በሚገኘው የማሰልጠኛ ተቋምም ይሁን በየሀገሮቻቸው የሚሰጡ የሙያ ስልጠናዎችን የሚወስዱ አፍሪካውያን ተማሪዎች ቁጥር በየጊዜው እየጨመረ ሄዷል። የስልጠና ፕሮግራሙ ተወዳጅነት መሰረቱም የአፍሪካ እድገት በቴክኖሎጂ አተገባበር ላይ ያተኮረ መሆኑ የበለጠ እውቅና እየተሰጠው መምጣቱ ነው። አባኩማ ጌታቸው በላይ ለሮቦቲክስ ከፍተኛ ፍቅር ያለው ከኢትዮጵያ የመጣ አሰልጣኝ ሲሆን ከስልጠናው የሚያገኘውን እውቀት ተጠቅሞ ሀገሩ ላይ አምራች ኢንዱስትሪ የማቋቋም ህልም እንዳለው ይናገራል።
Nowadays manufacturing is all the manufacturing sectors.
በአሁኑ ጊዜ ሁሉም የማምረት ስራዎች ሮቦቶችና ሴንሰሮችን ይጠቀማሉ። እነዚህ ነገሮች ሀገሬን ዘመናዊ ለማድረግ ይጠቅማሉ። እነዚህ እዚህ የምንማራቸው የሮቦት ስራዎች ለበርካታ የኢንዱስትሪ ዘርፎች የሚጠቅሙ ናቸው።
በቻይናው የስልጠና ማዕከል የሚሰጡት ስልጠናዎች በሙያው የማይናቅ በርካታ ድሎችን እንደሚከፍትላቸው ተማሪዎቹ ይናገራሉ። ከነዚህ አንዷ በተቃውሞ ስልጠናውን እየወሰደች የምትገኘው ትግስት ኃይለ ማርያም አንዷ ናት።
My major is Management Science and Engineering.
ዋናው የትምህርት ዘርፌ የሳይንስ አመራርና ምህንድስና ነው። ይህንን ስልጠና በሉባን ማሰልጠኛ ማዕከል ለመውሰድ የወሰንኩበት ምክንያት ወደ ሀገሬ ስመለስ የበለጠ ክህሎት እንዲኖረኝና በተለያዩ የኢንዱስትሪ ፓርኮች ውስጥ መስራት እንዲያስችለኝ ነው።
ቲያንጂን የሚገኘው የሉባን ስልጠና ማዕከል ተማሪዎቹ ሁለገብ የሙያ ስልጠና ያለውን ጥቅም በአግባቡ እንዲረዱ ለማስቻል በሳምንት ሁለት ጊዜ የቋንቋ ትምህርት ይሰጣል። 6 ቻይናውያንና ኢትዮጵያውያን አስተማሪዎች የሚሰጧቸውን ኮርሶች ከ30 የሚበልጡ ከተለያዩ ሀገራት የተውጣጡ ተማሪዎች እየተከታተሉ ሲሆን በበርካቶች ዘንድ ተወዳጅ መሆን ችሏል።
ከራሳቸው አልፎ ለማህበረሰብ የሚበጅ ስራ የሰሩ ሴቶችን እውቅና ለመስጠት ያለመው ድንቅነሽ የሽልማት ስነ ስርዓት በሳምንቱ መገባደጃ ተከናውኗል። በተለይም ባበርክቷቸው ልዩ እውቅና ያላገኙ ሴቶችን በማግላት ለተተኪ ትውልድ መነቃቃት ለመፍጠር አላማ እንዳለ የተነገረለት የሽልማትና የእውቅና ምሽት ባለፈው ሳምንት ቅዳሜ ነበር የተካሄደው። ሀብታሙ ስዩም በቦታው ተገኝቶ በመታደም ያጠናቀረው ዘገባ በዚህ ሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል አንዱ ነበር። ቀጥሎ ይቀርባል።
የንቃትና የማብቃት ምሽት። ይህ ከተለያዩ የዩናይትድ ስቴትስ ግዛት የመጡ ትውልደ ኢትዮጵያውያን የታደሙበት ልዩ ዝግጅት የተሰጠው መጠሪያ ነው። በስራዎቻቸውና ስኬቶቻቸው ለሌሎች ተምሳሌት ለሚሆኑ ሴቶች የሚገባቸውን ክብርና እውቅና ለመስጠት ያለመው የድንቅነት ሽልማት መርሃ ግብር የመጀመሪያው የገጽ ለገጽ ክንውን ነው። ሉሊት ያሲን ከመርሃ ግብሩ አዘጋጆች መካከል አንዷ ናት።
በመሰረቱ ይሄንን ዝግጅት ስናዘጋጅ እኛ በደንብ ሚዲያው ላይ የሚታወቁ ብዙ ሰው የሸለማቸውን ምናምን ሰዎች ሳይሆን ሞር ላይክ ብዙ ስራ የሚሰሩ ግን ደግሞ ያልታዩ መደነቅን ያላገኙ ሰዎችን ማድነቅ በዋነኝነት ደግሞ ለሴቶች ነው ፕሮግራሙ ሪሊ የቆመውና እነሱን ለነገ የበለጠ እንዲሰሩ እንዲያበረታታ ነው። ሌላው ለተከታይ ትውልድ ደግሞ እኛ ዛሬ ጀምረናል፣ ነገ ታናናሾቻችን መጥተው ከኛ በተሻለም ሁኔታ ሰፋም ባለ ሁኔታ ይሄ ነገር እንዲቀጥል እንደ ኢትዮጵያዊ የሚያስፈልገን ነገር ነው። መደጋገፉም መተዋወቁም ያስፈልጋል ብለን ስላሰብን ነው ይህንን ዝግጅት ማዘጋጀት የወደድ ነው።
ድንቅነት ሽልማት መርሃ ግብር የዛሬ 3 ዓመት ጀምሮ በተለያዩ ዘርፎች የስኬት አሻራቸውን ያኖሩ ሴቶችን ሲሸልምና እውቅና ሲሰጥ ቆይቷል። የኮቪድ ወረርሽኝ የፈጠረውን መራራቅ ተከትሎ በርቀት መላዎች ብቻ ሲደረግ የቆየው ስነ ስርዓት ሰዎች በአካል በተገኙበት አዳራሽ በዚህ መንገድ ሲከናወን ይህ የመጀመሪያው ነው። ተቋሙ ተሸላሚዎችን የሚመዝንበት የራሱ መስፈርትና ሂደት እንዳለው ሰምተናል። ሌላኛዋ የሽልማት መርሃ ግብሩ አዘጋጅ ጀሚላ መብራቱ እንዴት አብራራልናለች።
የምናደርገው ለፐብሊክ ለህዝቡ ፎርሙን እንለቃለን በየዌብሳይታችን ላይ በየሶሻል ሚዲያዎቻችን 7 ወር አካባቢ ሲቀረው ጀምሮ እንለቃለን። ከነ መስፈርቱ እዛ ጋር አውጥተን ለእያንዳንዱ ካቴጎሪ እና ኖሚኔሽን እንሰበስባለን። በየአካባቢያችን ካሉ ሰዎችም እንሰበስባለን። ከዛ ውስጥ ተጣርተው ያንን ኳሊፋይ የሚያደርጉ በተለይ ደግሞ እኛ አንደኛው የተነሳንበት አላማ በተደጋጋሚ ሽልማት ያገኙ የምናቃቸውን ሰዎች ሳይሆን ሞር ወጣ ያሉ ከመሃል ሀገር ወጣ ያሉ ብዙ ሽፋን ያላገኙትን ታርጌት እንደማድረጋችን እነሱን አይነት የሚያሟላልን ስናገኝ በዛ መስፈርት መሰረት ለሽልማቱ እናመጣቸዋለን ማለት ነው።
ጀሚላ፣ ይህን መሰሉ የክብርና እውቅና ምሽት ከተሸላሚዎች የተሻገረ ማህበረሰባዊ እርባና እንዳለውም ታስረዳለች።
የሰራችሁት ድንቅ ነው፣ ወደነዋል፣ አርአያን መሆን ይችላል ስንላቸው ለነሱ ነው የሞራል ሰፖርት ነው። ለሌሎቻችን ደግሞ ኢንስፓይሬሽን ነው። በያለንበት አካባቢ ፖዚቲቭ ለውጥ ማምጣት እንደምንችል ሰው ከዚህ በፊት የሸለምናቸው ለምሳሌ አንድ ሴት ከጋምቤላ በጣም ሪሞት ወደሆነ ኤሪያ አካባቢ በጣም የሚገርም ድንቅ ስራ እየሰራች ያለች ህጻናትን እንደዚህ ጥቃት የደረሰባቸው ህጻናትን ሰብስባ የምታሳድግን ሴት ነው እና ለዚች እሷን ለምሳሌ ብናነሳት ለእሷ ስራሽን አይተነዋል፣ አድንቀነዋል፣ በርቺ ነው። ለሌሎቻችን ደግሞ በያለንበት ሁኔታዎች ሳያግዱን፣ ኮንዲሽኖች ሳይወስኑን ፖዚቲቭ ለውጥ ማምጣት እንችላለን ማለት ነው።
በዚህ ዓመት በአምስት ዘርፎች 5 ኢትዮጵያውያንና ትውልደ ኢትዮጵያውያን ለሽልማት በቅተዋል። በማህበራዊ አገልግሎት ዘርፍ በአረብ ሀገራት የሚኖሩ ኢትዮጵያን ላይ ትኩረቱን አድርጎ የሚንቀሳቀሰው እኛ ለእኛ በስደት ድርጅት መስራች ባንቺ መር ተሸላሚ ሆናለች። በዓመታት ውስጥ በዘለቀው ህግ ተኮር የቀለም ትምህርት ስኬቶቿ የተመሰገነችው ሰዓዳ ሁሴን አደን በትምህርት ልቅና ዘርፍ ከዘንድሮ ተሸላሚዎች መካከል አንዷ ሆናለች። በንግድ መስክ ስኬት በቨርጂኒያ አሌክሳንድሪያ የሚገኘው የአቢሲኒያ ገበያ ባለቤት ሊሊ ዳምጦ ተሸላሚ ስትሆን በአመራር ብቃት ዘርፍ ኤጁኬሽን ፎር ኤክሰለንስ የተባለውን ድርጅት ጨምሮ የተለያዩ ፖሊሲ ተኮር ለውጥ ለማምጣት የሚጥሩ ተቋማት መሪና አማካሪ ሆና የሰራችው ሳራ ግርማይ እውቅና ተሰጥቷቸዋል። ሴቶችን በሚመለከቱ ሀገራዊና አህጉራዊ እንቅስቃሴዎች ለዓመታት ያቅማቸውን ያበረከቱት በድሪያ መሐመድ ደግሞ የዕድሜ ዘመን ተሸላሚ ሆኗል። እንዲህ ያለው የሽልማትና የእውቅና ምሽት ለተተኪው ትውልድ የሚኖረውን ፋይዳ በተመለከተ ሐሳቧን ያጋራችን ደግሞ በዕለቱ የበጎ ፍቃድ አገልግሎት ስትሰጥ ያገኝናት የአሜሪካን ዩኒቨርሲቲ የፊልምና ሚዲያ ተቋም ዘርፍ የሁለተኛ ዲግሪ ተማሪ ረዳይት ነገደ ናት።
በእርግጥ በተለይ እዚህ ሀገር ስትኖር በጥቁርነት በሴትነት ምናምን አንተ የሚመስል ሰው እኔም እኮ እዛ ቦታ መድረስ እችላለሁ የሚለው ውስጥ ላይ አድር ይችላል እና እንደዚህ አይነት ለዛውም እንደዚህ በዲሲ አካባቢ ልክ በምትሮርበት አካባቢ እንደዚህ ሰው ትልቅ ነገር ሰርቶ ትልቅ ቦታ ደርሶ ሲሸለም ስታይ፣ በተለይ ለወጣቱ እኔም ከዛ መድረስ እችላለሁ እኔም አቅተኝም የሚለው ነገር ወይም በፈረንጆቹ ሪፕሬዘንቴሽን የምንለው እሱ ትልቅ ተዋጽኦ አለው ብዬ አምናለሁ።
ድንቅ ነሽ የሽልማት መርሃ ግብር ከሞላ ጎደል በራስ ተነሳሽነት በሚንቀሳቀሱ ሴቶች የግልና የጋራ ልፋት ዛሬ ላይ የደረሰ ተቋም ነው። ተቋሙ በአቅም ተጠናክሮ በቂ እይታ ያላገኙ ባለውለታዎችን ወደፊት ማምጣቱን ይቀጥል ዘንድ ማህበረሰባዊ ድጋፍን እንደሚሻ ያስታወሰችን ከመርሃ ግብሩ አዘጋጆች መካከል አንዷ የሆነችው ሉሊት ያሲን ናት።
የማህበረሰብ ድጋፍ በደንብ ያስፈልጋል። ላለፉት 4 ዓመታት ቨርቹዋል ነበር ዝግጅቱ። ዘንድሮ ነው በአካል ተገናኝተን እስቲ እንየው ብለን የተነሳ ነው እና እስካሁን ድረስ ያለው ነገር ደስ ይላል። ግን ደግሞ የበለጠ እንድንሰራ የበለጠ እንድንበረታታ ማህበረሰቡ ከዚህ በተሻለ እንዲደግፈን ከዚህ በተሻለ እንዲያግዘን።
የሴቶች ስኬትና ፈተና በይበልጥ በሚወሳበት የአውሮፓውያኑ ማርች ወር መጀመሪያ ሳምንት በተደረገው በድንቅነሽ የሽልማት ስነ ስርዓት ላይ ስኬታማ ሴቶች ልምዳቸውን ያጋሩበት አፍታ ተስተናግደዋል። የአደባባይ ተናጋሪዎች ለታዳሚዎች አነቃቂ ሀሳቦችን አሰምተዋል። ገጣሚዎች በሥነ ጽሑፋዊ ሥራዎች የብርታትና የንቃት መልእክቶችን አስተጋብተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሴቶች ሰብአዊ መብቶቻቸው እንዲከበሩና የተሻለ ፖለቲካዊ ተሳትፎ እንዲኖራቸው እጅግ ብዙ ስራዎች እየተሰሩ ይገኛሉ። ይሁን እንጂ ሴቶች በተለይም ደግሞ ወጣቶች ፖለቲካዊ ተሳትፏቸው እንዳይጨምር የሚያደርጉ ተግዳሮቶች እንዳሉ በየጊዜው ይነሳል። ከሁለት ወጣት ሴት ፖለቲከኞች ጋር ቆይታ አድርጌ ያሰናዳሁት ዘገባ የምሽቱ ቀዳሚው ነው። የወላይታ ህዝቦች ዴሞክራሲያዊ ግንባር ፓርቲ አባል የሆነችው ሜሮን ክብረት የኢትዮጵያ የፖለቲካ ዳር ለሴቶች በተለይም ደግሞ ለወጣት ፖለቲከኞች ምቹ አይደለም ትላለች። ለዚህም ደግሞ ሴቶች በተለያዩ ተፈጥሯዊ ጉዳዮች ወደ ፖለቲካው እንዳይገቡ እንደሚደረጉና የገቡትም ጠንከርና ጎላ ያለ ሀሳብ ሲያነሱ ተው የሚላቸው ሰው መብዛቱን ነው የምትጠቅሰው።
በጣም ቦልዶኝ ነው የምናገረው። መናገር ያለብኝን ነገር መልእክቴን በደንብ አስተላልፋለሁ በሚገባ። ነገር ግን የሆነ ነገር ትንሽ ወጣ ያለ ነገር ከተናገርኩ ከጓደኞቼ እዛው በወረቀት ጭምር ሳይቀር ጻፍ ጻፍ አድርገው ትንሽ ተጠንቀቂ፣ አንቺ ልጅ አለሽ ቤተሰባለሽ ጥንቃቄ አድርጊ አይነት መልእክቶች ይደርሱኛል። ስልኮችም የሆነ ነገር ተናግሬ ከወጣሁ ወይንም በፌስቡክ ገጽ ላይ አንድ ነገር ፖስት ካረኩ በቃ ቤተሰቦቼ ምንድን ነው አንቺ ቢያንስ ለልጅሽ መቆየት አትፈልጊም ወይ አይነት መልእክቶች ይደርሳሉ። እና ያው ጫናው በሴት ላይ እንደሆነ ሁሉም ነገር የሚያመላክት ነው። ወንድ ልጅ ነው ቢታሰር ምን ይሆናል ይባላል። ያው ሴት ልጅ ግን ብትታሰር ገና ደግሞ ልጅ ካላት ቤተሰብ ካላት ልጇን ጥላ የሚጠባ ነው ልጁ ከና ማለት በተፈጥሮ ከአባቱ ይልቅ ልጁ እናቱ ታስፈልገዋለች። ምክንያቱም እናቱ የሚሰጠውን ነገር ላያገኝ ይችላል ከአባቱ። ስለዚህ አንዳንድ ማንቀይራቸው ነገሮች አሉ። አንቺም ካጣ ልጁ ይጎዳል፣ አባቱም ቢያጣ ያን ያህል ጉዳት ላይሆን ይችላል የሚባል አይነት አመለካከቶች አሉ። አንዳንዶቹም ልክ ናቸውም እና በዛ ምክንያት አሁን ልክ እኛን ሲያዩ እኛ የተንገላታ ነው እና ምንቻዩ ሌሎች ሴቶች አይደፉም እንዴ? ልጅ ሲኖር ደግሞ በተለየ በቃ ውስጥ የሚከፍት ነገር አለ።
በኢትዮጵያ የህዝብ እንደራሴ ምክር ቤት ውስጥ 41.5% የሚሆኑ ሴቶች መገኘታቸውንም ዴሞ ፊንላንድ የተሰኘ የፖለቲካ ምርምር ተቋም በቅርቡ ባደረገው ጥናት አመላክቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ውስጥ በህዝብ ግንኙነት የምታገለግለው ዮዲት ጌታቸው ሴቶች በሴትነታቸው በፖለቲካ ፓርቲ ውስጥ ተሳትፎም ሆነ ወደ አመራሩ እንዲጠጉ አይጋበዙም ትላለች።
ብዙ አልተለመደም የሴት ወደ ፖለቲካ ፓርቲዎች ውስጥ ገብቶ መስራት፣ ለፊት መታየት እና ሰዎች አንዳንድ ጊዜ ይደነግጣሉ። ከዚህ ፓርቲ ተወክዬ የመጣሁት ሲያቸው እና ሴት መሆንሽን ሲያዩ ይደነግጣሉ። እንዴት ወደዚህ ገባሽ? የመገረም የመደነቅ አይነት ሁኔታዎች ያጋጥሙሻል አንዳንድ ጊዜ። እነዚህ ታዝበለው። ሌላው ደግሞ ይሄ የሆነ ነገር የሆነ ውድድር ሲኖር ወይ ደግሞ ምርጫ ሲኖር እኔ እወዳደራለሁ፣ ይህ ፓርቲ ወክዬ እወዳደራለሁ፣ መወዳደር እፈልጋለሁ ብለሽ ስትነግሪያቸው እንዲህ ሴት ሆነሽ ትችያለሽ፣ ትዳር ይኖራል፣ ልጆች ይኖራሉ፣ ወደፊት እንዴት ብታደርጊ ነው ቤተሰቦች የሚሉ ነገሮች አሉ እና እነዚህ ነገሮች ታዝበለው።
የወላይታ ህዝቦች ዴሞክራሲያዊ ግንባር አባል የሆነችው ሜሮን ክብረት ከሴትነት በተጨማሪ ወጣት መሆን በራሱ ተአማኒነትን የሚቀንስና ለጥቃት የሚያጋልጥ መሆኑንም ታስረዳለች።
ያው ወጣት ሲኮን ምንድን ነው ስጋት ነው፣ ለአመፅም ይመስላል ብዙ ነገሮች በተለይ በተቃዋሚ ፓርቲ ወይንም በሌላ ሙቭመንት ውስጥ ከመንግስት አካላት ውጪ ካለሽ ባይሆን እንኳን ጥያቄሽ አሁን ለምሳሌ እኛ ጥያቄ የመንግስት ዩራይድ አይነት አይደለም፣ የስርዓት መገርሰስም አይደለም። የራሳችን ጥያቄ የፍትህ ጥያቄዎች ነበሩና ግን እንደዛ ወደዛ የወጣቶች ስለነበረ ሙቭመንቱ ወደዛ የመገልበጥ እነዚህ መፈንቅለ መንግስት ነው መፈንቅል የዞኑን ማለት ነው በሌለበት አካባቢ እናወራ እንደዚህ ካፌ ውስጥ ወይ የሆነ ቦታ ወዲያው ፖሊስ ይላካል። ምንድን ነው እዚጋ የምታረጉት? ጥቆማ ደርሶን አይነት ነገሮች ይመጣል እና ስጋት አለ። ወጣት ሲኮን አመጣለ ተብሎ ነው የሚታሰበው ቀጥታ ማለት ነው። ሰፋ ያለ ግቢ መናፈሻ የሚመስሉ ግቢዎች አሉ በአካባቢያችን እና እዛ አካባቢ ላይ ይሰበሰባሉ ብዙ ትልልቅ ሰዎች፣ የተማሩ ሰዎች በስራ ምክንያት ተሰባስበው ያወራሉ እና በተለየ መልኩ ወጣቶች ሲሆኑ ነው በጣም ስጋት የሚፈጠረው እና ለሌላ ነገር ለሽብር አላማ ተልእኮ ይዘውን የመጡት አይነት ነገር ነው። በምንም እንኳን ለትምህርት ጉዳይ እንኳን ቢሆን የተሰበሰቡት ፖለቲካ እንኳን ባይሆን እንደዛ ነው እና እነዚህ የተወሰኑ ሰዎች ደግሞ በፖለቲካ እንቅስቃሴያቸው የሚታወቁ ሰዎች በማዕከላቸው አንድም ሰው ይኖር ማለት የግልም ጉዳይ ይኖረናል አይደለኛ ስጋት አለው። በቃ
ሁለቱም ሴቶች ታዲያ ሴቶች ይህንን አልፈው የፖለቲካ ተሳትፏቸውን መጨመር እንዳለባቸው ይስማማሉ። በራሳቸው ሴቶችን ለማበረታታት ሊደረጉ ይገባሉ የሚሏቸውንም ነገሮች ጠቁመዋል። በቅድሚያ የኢዜማ የህዝብ ግንኙነት አባል ዮዲት ጌታቸው፣
አሁን በተለመደ ነው በእርግጥ በፊት ላይ ብዙ ሴቶች የመሳተፍ እድላቸው ዝቅተኛ ነበር፣ አሁን ግን እየተለመደ ስለሆነ በዚህ ሊቀጥል ይበልጥ ደግሞ ሴቶችን ወደፊት አምጥቶ ለምሳሌ አሁን የፖለቲካ ሀገራችን ውስጥ ያሉ የፖለቲካ ፓርቲዎችን ብታያቸው የሴት ሊቀመንበር ወይ የሴት መሪ ያለው የፖለቲካል ፓርቲ የለም ባለኝ መረጃ መሰረት። እና እንደዚህ ሴቶችን ወደ ማብቃት ወደ መሪነት ማምጣት ይችሉ ይሄ ዝቅ ያለ ቦታ ሳይሆን ለሴቶች መሰጠት የሚገባው ከወንዶች እኩል መስራት እንደሚያሳዩበትን ቦታ የመሪነት የሊቀመንበርነት አለ ከፍ ያለ ስልጣን ያለው ቦታ እንደዚህ አይነት ስልጠናዎችንም በመስጠት የሴቶችን አቅም ማሳየት የሚቻልበት አውድ ቢዘረጋ
የወላይታ ህዝቦች ዴሞክራሲያዊ ግንባር አባል የሆነችው ሜሮን ክብረትም የሴቶች ተሳትፎ እንዲጨምር ገለልተኛ ተቋማት እገዛ ሊያደርጉ ይገባል ትላለች።
ሁሌም ያሳስበኛል። እኔም በጣም የእውቀት ማነሱ እንዳለው ነው እውቀት እንኳን እያላቸው ወደፊት ደፍረው መውጣት የማይፈልጉ ሴቶች አሉ እና ይህንን ጫናውን ከቤተሰብ ማስተዳደር ጋር ተያይዞ ያለውን ነገር በመስራት ማለት ነው የሚደርስባቸውን ጉዳት ጫናውን በመስራት ብቻ ራሳቸውን የሚያገሉ ሴቶች አሉ። ከሚገለሉትም ተገፍተው የሚገለሉትም እንዳለ ሆኖ እና ፕሮቴክሽን ያስፈልጋል ብዬ ነው ማስበው። እስፔሻሊ እንደዚህ አይነት ነገሮች ሀፕን ሲያደርጉ ሴቶች የሆነ ከሌላ የሚሰጣቸው አካል ሊያደጉ የሚችሉ እና ከጥቃት ከተፈጸመም በኋላ ፍትህ የሚሰጡ አካላት ቢኖሩ ብዬ አስባለሁ። ገለልተኛ የሆኑ ተቋማት ቢኖሩ ሴቶች ለፖለቲካ ተሳትፎ ንቁ ይሆናሉ ብዬ አስባለሁ። ፖለቲካም ይሁን ከምንም ነጻ የሆኑ ገለልተኛ የሆኑ ተቋማት ቢኖሩ እንደ መፍትሄ እሱን ነው የምመክረው።
ሴቶች በፖለቲካ ፓርቲዎች ውስጥ ገብተው እንዳይሳተፉ እንዲሁም ደግሞ ወደ አመራር እንዳይቀርቡ ከሚያደርጉ እክሎች መካከል የእውቀት ማነስ፣ የመረጃ እጥረት እንዲሁም ደግሞ ሴቶችን ማብቃት አለመቻል እንደ ምክንያት ይነሳሉ። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን አብራችሁን ስላመሻችሁ እጅግ አብዝተን እናመሰግናለን። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ኤደን ገረመው መርሃ ግብሩን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ አምሽተናል። ቻናል አስተያየትና ጥያቄ ቢኖራችሁ በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ሰላም ጤና ይስጥልን። ደህና ደሩ።
Can you tell me feeling that though she had a pain in the zone? Hey, Pamela, Mela, hey, Antawanakri, hey, Lepina, Lekelkai, the rest of the way, yeah.
ቀመስከኛሉ መዳኒት በጠላ አንተና ሶድዶ ሌላ የሚያስጠላ
በሜሪ አርምዴ ባስናቀች ክራር ጠብቅሃለው ከትዝታ ጋር አድራ